keenya boriitiini amma walitti deebinutti nagaatti bula.
ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ታህሳስ 28 2014 ዓመተ ምህረት ዝግጅታችን ጀመረ። ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ገናን ለመቀበል የተዘጋጃችሁ እንኳን ለብርሃነ ልደቱ አደረሳችሁ። በዩናይትድ ስቴትስ የተወካዮች ምክር ቤት ላይ ጥቃት የተፈጸመበት ዕለት ጃንዋሪ 6 አንደኛ ዓመት ዛሬ እየታሰበ ነው።
ሀገራችሁን እናንተ ስታሸንፉ ብቻ ማፍቀር አትችሉ። ውሸትን ይዛችሁና አንግባችሁ አርበኛ አትሆኑ። ይህን ምክር ቤት ረግጠው የገቡ ይህን ነገር ያነሳሱና የቀሰቀሱ ሰዎች የአሜሪካን ጉሮሮ፣ የአሜሪካን ዲሞክራሲ አንቀው ይዘዋል። እነዚህ ሰዎች በመርህና በአርበኝነት አይደለም የመጡት። የመጡት በቁጣና በንዴት ነው። አሜሪካንን ሳይሆን አንድን ሰው ነበር የሚያገለግሉት። ለዚያም ነው ይህንን አመፅ የቀሰቀሱት።
ፕሬዚደንት ባይደን ዕለቱን ለማስታወስ የጥቃቱን ጫናና አንድምታም የገመገሙበትን ንግግር አድርገዋል። በአብይ ርዕስ ዝርዝር ያለ ዘገባ ይዘናል። የኢትዮጵያ የውጭ ጉዳይ ሚኒስቴር ጋዜጣዊ መግለጫንም ተከታትለናል።
ለዓለምም ለወዳጅም ለሌላውም ትልቅ መልእክት ነው ያለው። አንዳንዶቹ ኢትዮጵያ አትመለስም ለኑሮ ተረጋጋች አይደለችም እያሉ ወገኖቻቸውን ዜጎቻቸውን እየወተወቱ በሚያሰጡበት ሰዓት እነዚህ ሀገሮች ደግሞ አምባሳደሮቻቸውን በዚህ መልኩ ደብዳቤ አቅርበው ለግብ የሚያስተናግድ ስላንሰው ማነሳሳታቸው በጣም ትልቅ ነገር ነው የሚሆነው።
ቃል አቀባዩ አምባሳደር ዲና ሙፍቲ ናቸው። በመጽሔት እነዚህና ሌሎችም ዘገባዎች አሉን። ዝግጅቶቻችንን ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ ላይቭ አት ቪኦኤ አምሃሪክ በቀጥታ ማዳመጥ ትችላላችሁ። ፕሮዲውሰሯ ብርሃን ኃይሉ፣ የዌብና ማኅበራዊ መገናኛዎች ፕሮዲውሰር አበባየሁ ገበያው፣ የምሽቱ ፕሮግራም ዋና አዘጋጅ ጽዮን ግርማ ናቸው። በቅድሚያ የዕለቱን ዋና ዋና የዓለም ዜና እንስማ።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በዩናይትድ ስቴትስ 46ኛው የአገሪቱ ፕሬዝደንት በመሆን አሸንፈው ወደ ስልጣን የመጡትን የፕሬዝደንት ጆ ባይደንን ድል በመቃወም ልክ የዛሬ ዓመት ታህሳስ 28 በተወካዮች ምክር ቤት ወይም ካፒቶል ሂል ላይ የተፈጸመው ጥቃት አንደኛ ዓመት እየታሰበ ይገኛል። ከተፈጸመ አንድ ዓመት በሆነው በዚሁ ጥቃት 725 ሰዎች በተጠርጣሪነት መታሰራቸው ተገልጿል። ከአንድ ዓመት በኋላም ዛሬ በተለያዩ ወንጀሎች የተፈረደባቸው ግለሰቦች በዕለቱ ስለተከሰተው ሁኔታና ስለተሳትፏቸው እየተናገሩ መሆኑም ተመልክተዋል። ፕሬዚደንት ጆ ባይደንና ምክትላቸው ካማላ ሃሪስ በምክር ቤቱ ላይ የተፈጸመው ጥቃት በምክር ቤቱ ተወካዮች በአሜሪካ ዲሞክራሲና በሕገ መንግስቱ ላይ ያሳደረውን ጫና በተመለከተ ንግግር አድርገዋል። ፕሬዚደንት ጆ ባይደን ዕለቱን አስመልክቶ ባደረጉት ንግግር በሕገ መንግስታችን ላይ ትልቅ ጥቃት ተጋርጦበታል ሲሉ ተናግረዋል። ምክትል ፕሬዚደንት ካማላ ሃሪስ በበኩላቸው ምርጫን እስከ መቀልበስ ድረስ ያደረሰን ሁኔታ መኖሩ የሚያሳየው ዲሞክራሲ ማለት እጅግ ስስ ነገር መሆኑ ነው ብለዋል። እኛ ጠንቃቃ ካልሆንን እና ልንጠብቀው ቆርጠን ካልተነሳን ይወድቃል ሲሉም አሳስበዋል። አድማጮች፣ ዝርዝሩ በምሽቱ አብይ ርዕስ ይቀርባል። በኢትዮጵያ ትግራይ ውስጥ ያሉ ዶክተሮች በመንግስት ለውራት ዝግ በሆነችው ትግራይ የሕክምና መሳሪያዎችና መድኃኒቶች እጥረት በመኖሩ ታማሚዎች ሊድኑ በሚችሉ በሽታዎች እየሞቱ መሆኑን ከትናንት በስቲያ ባወጡት መግለጫ አስታወቁ። ዶክተሮቹ ባወጡት የጽሑፍ መግለጫ በክልሉ ባለው ትልቁ የአይደር ሪፈራል ሆስፒታል ውስጥ ያሉ ዶክተሮች የደም ስር ፈሳሽ መስጫዎችና ኦክሲጅን የመሳሰሉ የሕክምና መሳሪያዎች እጥረት መኖሩ የህሙማን ህይወት አስከፍሏል ብለዋል። በትግራይ ዋና ከተማ መቀሌ የሚገኙ ሐኪሞች በመግለጫቸው የአቅርቦት እጥረት በመኖሩ ባለፉት 6 ወራት የቀዶ ጥገናና ተያያዥ መሰረታዊ ሕክምናዎችን ለመስጠት ጨርሶ የማይቻል ሆኗል ብለዋል። እንደ ሮይተርስ ዘገባ የሆስፒታል ዶክተሮቹ በእጥረቱ የተነሳ 117 ሞትና በተላላፊ በሽታዎች በአካል መቆረጥና በኩላሊት እክል በመሳሰሉት በርካታ የጤና መወሳሰቦች መድረሳቸውን አመልክተዋል። የኢትዮጵያ ኮሙኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ህዋት የአፋርና አማራ ክልሎችን በኃይል በተቆጣጠረበት ወቅት ከክልሉ እንዲወጣ ከመገደዱ በፊት መድኃኒቶችና የህክምና መሳሪያዎችን ከበርካታ ሆስፒታሎችና ከ100 የጤና ማዕከላት የዘረፈ መሆኑን አስታውቀዋል። ህዋት የተባለውን ክስ ያስተባበለ ሲሆን እጥረቱ ከዚያም በፊት የነበረ መሆኑን በመግለጽ መንግስትን ተጠያቂ አድርጓል። የሱዳን ጸጥታ ኃይሎች ዛሬ ሐሙስም ወታደራዊ መፈንቅለ መንግስት ለመቃወም የወጡ በሺዎች የሚቆጠሩ ሰልፈኞችን ለመበተን አስለቃሽ ጋዝ መጠቀማቸው ተነገረ። አጃንስ ፍራንስ ፕሬስ ዛሬ የአይን ማኞችን ጠቅሶ እንደዘገበው ካርቱም ውስጥ በርካታ ተቃዋሚዎች መቆሰላቸውና በተለቀቀባቸው አስለቃሽ ጋዝ ለመተንፈስ መቸገራቸውን አስታውቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትናንት ባወጡት የትዊት መልእክት በሱዳን አሁን የተፈጠረውን ቀውስ ለማቆም እኛና አጋሮቻችን ሁሉም ተሳታፊ ወገኖች በዓለም አቀፉ ማህበረሰብ የታገዘና በሱዳኖች የተመራ ውይይት ለማድረግ በአስቸኳይ መዘጋጀት ይኖርባቸዋል ብለዋል። የሱዳን ጸጥታ ኃይሎችም ተቃዋሚዎችን ለሞት የሚዳርጉና የኃይል እርምጃዎችን መውሰድ እንዲያቆሙ ገለልተኛ ምርመራ እንዲደረግ አሳስበዋል። የናይጄሪያይቱ ሰሜን ምዕራብ ዛንፋራ ግዛት ውስጥ በታጠቁ የወንብድና ቡድኖች አባላት ተጠልፈው እንደነበር የተነገረ ህጻናትን ጨምሮ 100 ሰዎችን ማስለቀቃቸውን የሀገሪቱ ፖሊስ አስታወቀ። ይሁን እንጂ በአካባቢው መረጋጋትን ማስፈን አቅቷቸዋል የሚሉ ተቺዎች በአገሪቱ የጸጥታ ኃይሎች ላይ ወቀሳ ያሰማሉ። ቲሚቲ ኦቢየዙ ከአቡጃ ያጠናቀረውን ዘገባ ኤደን ገረመው ታቀርበዋለች።
የአካባቢው ወንበዴዎች አፍነው ጫካ ውስጥ ይዘዋቸው ነበር የተባሉትን 97 ሰዎችን ለማስለቀቅ የሁለት ቀናት አደን እንደፈጀባቸው የጸጥታ ኃይሎች ተናግረዋል። የናይጄሪያ ዛንፋራ ግዛት በሁከትና ባለመረጋጋት ውስጥ የምትገኝ ስትሆን ሰሞኑን ታጣቂዎቹን አፍነው ወይም ጠልፈው ወስዷቸዋል ከተባሉት መካከል 19ኙ እድሜያቸው ከሁለት እስከ 7 ወር የሆኑ አራሶችና 16ቱ ከፍ ያሉ ህጻናት መሆናቸው ተገልጿል። ነፍሰ ጥሮችን፣ እመጫቶችና ሌሎች ወንዶች የሚገኙባቸውን 68ቱን ሰዎች ሽንካሬ በሚባል ጫካ ውስጥ ማግኘታቸውና ሌሎች 29 ሰዎች ደግሞ ከሌላ ዱር ውስጥ መለቀቃቸውን ፖሊስ አመላክቷል። ተጠላፊ ከነበሩት መካከል ብዙዎቹ እስከ 3 ወራት ለዘለቀ ጊዜ በጠላፊዎቻቸው ይዞታ ስር እንደነበሩ የዛንፋራ ግዛት ፖሊስ ቃል አቀባይ ሼሁ መሐመድ ለአሜሪካ ድምጽ አስታውቀዋል።
On 3 January 2022, police operatives received an intelligence report that
ታህሳስ 25 2014 ዓ.ም ምረት የተጠለፉ ጫካ ውስጥ መውጫቸው መያዛቸውን የሚጠቁም መረጃ ለፖሊስ ጓዶች ደረሰ። ያ መረጃ እንደተገኘ ቀደም ሲል እጃቸውን ሰጥተው ገብተው ከነበሩትና ከአካባቢው ሲቪል ጥበቃ አባላት ጋር ተባብረው እጅግ ፈጣን እርምጃም ወሰዱ።
ሁሉም የተለቀቁት በግዛቲቱ ሆስፒታል ውስጥ ምርመራ ተደርጎላቸው ለመንግስት ተላልፈው መሰጠታቸውንም የፖሊስ ቃል አቀባዩ ሼሁ አስታውቀዋል። የናይጄሪያ ፖሊስ ከጠላፊዎቹ ወንበዴዎች ጋር አለመደራደሩንና የማስለቀቂያ ክፍያም አለመስጠቱን አስታውቋል። ለማስለቀቂያ ክፍያ የሚደራደሩ ወንበዴዎችና ሌሎች አጥቂዎችም ባለፈው አመት ውስጥ ብቻ መምህራንም የሚገኙባቸውን 1440 ተማሪዎችን በመላ ናይጄሪያ መጥለፋቸውን የተባበሩት መንግስታት የህጻናት ደራሽ ድርጅት ዩኒሴፍ አስታውቋል።
አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ቻይና በአፍሪካ ቀንድ ያለው ጸጥታ እንዲጠበቅ አስተዋጽኦ ለማድረግ የአፍሪካ ቀንድ ልዩ መልእክተኛ የምትሾም መሆኑን የውጭ ጉዳይ ሚኒስትሯ ዛሬ አስታወቁ። የቻይና የውጭ ጉዳይ ሚኒስትር ዋንግ ዪ ይህን ያስታወቁት ኬንያን ለመጎብኘት ናይሮቢ በገቡበት ወቅት ነው። ሚስተር ዋንግ ዪ ኬንያ የገቡት በአዲስ ዓመት የአፍሪካ የዲፕሎማሲ ጉዟቸው አካል በሆነ ጉብኝት መሆኑ ተገልጿል። ሚኒስትሩ ትናንት አስመራ ላይ ከኤርትራ ባለስልጣናት ጋር መገናኘታቸው ተዘግቧል። መሐመድ የሱፍ ከናይሮቢ ያጠናቀረውን ዘገባ ሀብታሙ ስዩም ያቀርበዋል።
የቻይና የውጭ ጉዳይ ሚኒስትር ዋንግ ዪና የኬንያ ፕሬዚደንት ዛሬ ሞምባሳ ላይ ባደረጉት ውይይት በመሰረተ ልማት ፕሮጀክት፣ በኬንያ የብድር ዕዳና የአፍሪካ ቀንድ የጸጥታ ጉዳዮች ላይ ተነጋግረዋል። ኬንያዊቷ የዲፕሎማሲና የውጭ ግንኙነቶች ባለሙያ ኪትዞ ሳብላ ለቪኦኤ በሰጡት ትንታኔ ቻይናዊው የውጭ ጉዳይ ሚኒስትር እየጣሩ ያሉት በአመዛኙ ኬንያ ውስጥ የሀገራቸውን ጥቅም በማሳደግ ላይ ነው ብለዋል።
ሌሎች የሚሉት ቻይናን አያስጨንቃትም። አሁን ያለው አስተዳደር እስካደመጣት ድረስ ሌሎች አገሮች የሚሉትን ከቁብ አትጥፍም። ይህ ጉብኝት የኬንያ ቻይና ግንኙነቶችን ማጠናከር ነው፣ በእርግጥ የቻይናን ጥቅም በሚያስጠብቅ ሁኔታ።
ከኬንያ የውጭ ዕዳ 2/3 ከቻይና የተበደረችው መሆኑን የቻይና ማዕከላዊ ባንክ የጠቆመ ሲሆን ባለፉት ጥቂት ዓመታት ውስጥ 50 ቢሊዮን ዶላር የደረሰውን ቁልል መክፈል የማትችልበት ደረጃ ላይ ልትገኝ እንደምትችል ስጋታቸውን የሚገልጹ የመጣኔ ሀብት ባለሙያዎች እየተሰሙ ነው። በተለይ ለሞምባሳ ወደብ ግንባታ የተበደረችውን መክፈል ከተሳናት ወደቡን ቻይና እንድታስተዳድረው አሳልፎ መስጠት ሊኖርባት እንደምትችል ስጋታቸውን ይገልጻሉ። ይሁን እንጂ የኮቪድ-19 ወረርሽኝ ያመጣውን የመጣኔ ሀብቶች መላሸቅ ተከትሎ ቻይና የብድር አገልግሎቷን ለጊዜው አቋርጣ የአፍሪካ ሀገሮችንም ወለድ እንዳይከፍሉ ወስናለች። በቅርቡ ሴኔጋል ዋና ከተማ ዳካር ላይ ተደርጎ በነበረው የቻይና አፍሪካ ትብብር 8ኛ የሚኒስትሮች ጉባኤ ላይ የ300 ቢሊዮን ዶላር ግምት ያለው ሸቀጥ ከአፍሪካ ለማስገባትና የሀገሪቱን ወጪ ንግድ ለመደገፍ የ10 ቢሊዮን ዶላር ተጨማሪ ድጋፍ ለመስጠት ቃል ገብታለች። ኬንያዊቷ ሳብላ ግን የቻይና ፕሮጀክቶች ኬንያ በመጣኔ ሀብቷ ፈጥና እንድታንሰራራ በማገዙ ላይ ጥርጣሬ አላቸው።
ኬንያ አድጋ ወደ ቻይና የምትልካቸው ሸቀጦችና አገልግሎቶችን ከማፍራቷ በፊት እርሷ እጅግ ከተራመደችው ቻይና የምታስገባው ይበዛል።
ቻይና ወደ ምስራቅ አፍሪካ ለመዝለቅ ኬንያን እንደ በር እየተጠቀመች ነው ያሉም አሉ። ለማንኛውም የቻይናው የውጭ ጉዳይ ሚኒስትር ዋንግ ዩ የአፍሪካ አዲስ ዓመት የዲፕሎማሲ ጉዞ ነገ ወደ ኮሞሮስ በሚያደርጉት ጉብኝት ይጠናቀቃል። ትናንትም አስመራ ገብተዋል። ከፕሬዚደንት ኢሳያስ አፈወርቂና ከሌሎች የኤርትራ ከፍተኛ ባለስልጣናት ጋርም ተወያይተዋል።
ዩናይትድ ስቴትስ ከትላንት ረቡዕ ጀምራ ስደተኞችን ሜክሲኮ ውስጥ ወደምትገኘው ቱጃና የድንበር ከተማ መመለስ መጀመሯ ተገለጸ። ይህ በቀድሞ ፕሬዚደንት ትራምፕ ዘመን ጥገኝነት ጠያቂዎች የፍርድ ቤት ሂደታቸውን ከዩናይትድ ስቴትስ ውጪ ሆነው እንዲከታተሉ የሚያዘውን አሰራር ተመልሶ የሚከተል ነው ሲሉ የሜክሲኮና የተባበሩት መንግስታት የስደተኞች ድርጅት አስታውቀዋል። ዩናይትድ ስቴትስ እና ሜክሲኮ ባለፈው ወር የፌዴራል ፍርድ ቤቱን ትዕዛዝ ባከበረ መልኩ አወዛጋቢ የሆነውን የስደተኞችን ደህንነት ጥበቃ ፕሮቶኮል እንደገና ለመጀመር መስማማታቸው ይታወቃል። ዴሞክራቱ የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ከሳቸው በፊት በነበሩት የሪፐብሊካን ፕሬዝደንት ዶናልድ ትራምፕ የወጡትን ብዙዎቹን የከረሩ የስደተኞች ፖሊሲዎችን ለመቀልበስ እየታገሉ መሆኑን ተመልክተዋል። ዩናይትድ ስቴትስ እና ተባባሪ ኃይሎቿ ከኢራን ጋር ግንኙነት አላቸው በተባሉ የሚሊሻ ኃይሎች ሶሪያና ኢራቅ ውስጥ ባሏቸው የጦር ሰፈሮቻቸው ላይ የተቃጡትን ተከታታይ የድሮንና የሮኬት ጥቃቶች መመከታቸው ተገለጸ። ይህ የተገለጸው በዩናይትድ ስቴትስ የሚመራው የአጋር አገሮቹ ኃይል ዛሬ ረቡዕ ባወጣው መግለጫ ነው። ጥቃቱ የተፈጸመው በኢራን የሚደገፉ የሚሊሻ አባላት አረንጓዴው ክልል ተብሎ የሚታወቀውንና በሶሪያ ሰሜን ምስራቅ የአጋር አገሮቹ በሰፈሩባቸው የሶሪያ ዲሞክራቲክ ኃይሎች የጦር ሰፈር መሆኑም ተገልጿል። ጥቃቱ በጦር ሰፈሮቹ ላይ ለስምንት ዙር በተከታታይ የተፈጸመ መሆኑም ተመልክቷል። የአጋር አገሮቹ ጦር አጸፋዎቹን ወዲያውኑ መዲና ከተማ አቅራቢያ ወደሚገኘው ስፍራ መመለሳቸው ተገልጿል። ከአካባቢው ማህበራዊ ሚዲያ የተገለጹ ዘገባዎች ዩናይትድ ስቴትስ እና አጋሮቿ የጥቃቶቹን መነሻ ቦታዎች በተከታታይ መደብደባቸውን አመልክተዋል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትዝ በ25 ሜትር ባንድ በ1240 ኪሎ ሄርትዝ በ31 ሜትር ባንድ በ9485 ኪሎ ሄርትዝ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻነል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ታህሳስ 28 2014 ዓ.ም ምሽት ፕሮግራም ነው። በዌብሳይታችን amharic.voanews.com በፌስቡክ ላይቭ አት ቪኦኤ አምሃሪክ ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። ኢንስታግራምና ዩቲዩብ ላይም አለን። በትዊተርም ሐሳቦቻችሁን እንድታንሸራችሁ እንጋብዛለን። ገናን በላሊበላ ምዕመናን፣ ባለሥልጣናቱና ግዩራን እየገቡ ናቸው። የደሴ ሰው ስለ ነገ ገና ምን ያስባል?
በፊትም የነበረን ስሜት በጣም አስፈሪ ስለነበር እንደዚህ ተርፈን ለዚህ ቀን ደርሰን በዓል እናከብራለን የሚል እምነቱ አልነበረኝም። እንደ ክርስቶስ ፈቃድ ሆኖ ግን ደርሰናል። ማዘኑም ደስታም እንግዲህ በአንድ ጊዜ ያዋል፣ በአንድ ጊዜ ነው የሚከበረው ማለት ነው። እንግዲህ
በመጽሔት ከላሊበላና ከደሴ የተጠናቀሩ ዘገባዎችን ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ዩናይትድ ስቴትስ ባለፈው ዓመት ባካሄደችው ምርጫ አሸንፈው 46ኛ ፕሬዚደንቷ ሆነው የተመረጡትን የጆ ባይደንን ድል ባለመቀበል ልክ የዛሬ ዓመት ታህሳስ 28 በተወካዮች ምክር ቤቱ ላይ የተፈጸመው ጥቃት አንደኛ ዓመት እየታሰበ ነው። በኮንግረሱ ላይ በተካሄደው ወረራና ጥቃት ውስጥ ተሳትፈዋል የተባሉ 725 ሰዎች ተይዘው ታስረዋል። በዕለቱ ስለተከሰተው ሁኔታና ስለ ድርጊታቸውም በተለያዩ ወንጀሎች የተፈረደባቸው ሰዎች ከአንድ ዓመት በኋላ እየተናገሩ ናቸው። ፕሬዚደንት ጆ ባይደንና ምክትላቸው ካማላ ሃሪስ በምክር ቤቱ ላይ የተፈጸመው ጥቃት በእንደራሴዎችና በአሜሪካ ዲሞክራሲ እንዲሁም በሕገ መንግሥቱ ላይ ያሳደረውን ጫና የዳሰሱ ንግግሮችን አድርገዋል። በሕገ መንግሥታችን ላይ ትልቅ ስጋት ተጋርጦበታል ብለዋል ፕሬዚደንቱ። ምክትል ፕሬዚደንት ካማላ ሃሪስ ደግሞ የምርጫው ውጤትን ለመቀልበስ እስከ መሞከር ያደረሰን ሁኔታ የሚያሳየው ዴሞክራሲ እጅግ ስስና ተሰባሪ መሆኑን ነው። ካልተንከባከብነውና ካልጠበቅነው ይወድቃል ሲሉ አሳስበዋል። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በሰሜናዊው የኢትዮጵያ ክፍል እየታየ ላለው የሰብአዊ እርዳታ መስተጓጎሉም ሆነ ለሰብአዊ መብቶች ጥሰት ብቸኛ ተጠያቂው አሸባሪው ቡድን ነው ሲል የውጭ ጉዳይ ሚኒስቴር ከሷል። በሌላ በኩል በትናንትናው ዕለት ብቻ 10 አምባሳደሮች ለሀገሪቱ ፕሬዚደንት የሹመት ደብዳቤዎችን ማቅረባቸው ለተፈጠረው መረጋጋት እማኝ ነው ብለዋል የመስሪያ ቤቱ ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ ለሀገር ውስጥና ለውጭ ጋዜጠኞች በሰጡት ማብራሪያ። ይህ በእንዲህ እንዳለ የትግራይ ተወላጅ በሆኑ ከስደት ተመላሾች ላይ ማዋከብና ግፍ ይፈጸማል ሲል ሂዩማን ራይትስ ዋች ትናንት ባወጣው መግለጫ ላይ ያሰፈረውን ክስ ድርሰት ነው ሲሉ ቃል አቀባዩ አስተባብለዋል። መለስካቸው አመሃ በመግለጫው ላይ ተገኝቶ ነበር፣ ተከታዩን ዘግቧል።
የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ጽህፈት ቤት በየሳምንቱ በሚጠራው ጋዜጣዊ ጉባኤ አምባሳደር ዲና ሙፍቲ ይፋ እንዳደረጉት በትግራይና በአካባቢው በአሁኑ ጊዜ ለሚፈጸሙት አሰቃቂ ተግባራት ብቸኛ ተጠያቂው የኢትዮጵያ መንግሥት በአሸባሪነት የፈረጀው የህወሓት ቡድን ነው ብለዋል። አምባሳደር ዲና እንዳብራሩት ሰሞኑን የአሸባሪ ቡድን ያሉት ኃይል በአፋር አባላ አካባቢ የፈጸመው ትንኮሳ የሰብአዊ እርዳታን በማስተጓጎል ረገድ ምን ያህል እንደነበረ የሀገሪቱ ምክትል ጠቅላይ ሚኒስትርና ውጭ ጉዳይ ሚኒስትር ደመቀ መኮንን ለተለያዩ አካላት በጻፉት ጽሑፍ አስታውቀዋል ብለዋል። የዓለም አቀፍ ማኅበረሰቡ በተለይም ለሰብአዊ መብትና ለሰብአዊነት ቆመናል የሚሉ ወገኖች ይህን ድርጊት አለማውገዛቸው ተገቢ እንዳልሆነም አስታውቀዋል።
1000 የሚሆኑ የእርዳታ ካሚዮኖችን ይህ ኃይል አግቶ ማስቀረቱና ለወታደራዊ ጥቅም ማዋሉን የዓለም ምግብ ድርጅት የመሳሰሉት ተቋማት ማውገዝ ሲገባቸው ዝምታ ማምረታቸው ተገቢ እንዳልሆነ፣ በተለይ ለሰብአዊ እርዳታ መስተጓጎል፣ ለሰብአዊ መብት ጥሰት፣ በአጠቃላይ በሪጅኑ በዛ አካባቢ ለሚፈጸሙት አሰቃቂ ድርጊቶች፣ በአጠቃላይ ለጥፋቶች ሁሉ ስኳርሊ ተጠያቂው ይህ ኃይል መሆኑን ነው። በዚህ ደረጃ የኢትዮጵያ ሕዝብ በጦርነቱ እያሸነፈ እየመጣ ያለበት ሁኔታ ነው ያለው። በተለያዩ ዓለም አቀፍ ሚዲያዎችና መሪዎቻቸው ሲካሄዱ የነበሩት የውሸት ቁልሎች እንደ በረዶ የቀለጡበት ሁኔታ ነው በአሁኑ ሰዓት እየተስተዋለ ያለው ማለት ይቻላል።
የህወሓት መሪዎች በበኩላቸው የኢትዮጵያ መንግስት በአፋር በኩል ጥቃት እንዳደረሰባቸው በተለያዩ መገናኛ ብዙሃን አማካይነት ሲገልጹ መቆየታቸው ይታወሳል። በእነዚህ አካላት እንደሚገለጸው ከሆነ ህወሓት ኃይሉን ከአማራና ከአፋር ክልሎች የሳበው ለሰላም ድርድር ብሎ እንደሆነ ነው። በዛሬው መግለጫቸው አምባሳደር ዲና እንዳስረዱት ግን በሰሜን ኢትዮጵያ ሲካሄድ የቆየው ጦርነት በኢትዮጵያ አሸናፊነት እየተጠናቀቀ እንደሚገኝና የሀገሪቱ ሰላምና መረጋጋትም እየተረጋገጠ ለመሆኑ ምስክር የሚሆን ዲፕሎማሲያዊ ክንዋኔ ያሉትን ጠቁመዋል። ከምስራቅ አፍሪካ፣ ከምዕራብ አፍሪካ፣ ከመካከለኛው ምስራቅ፣ ከአውሮፓና ከደቡብ አሜሪካ የአስር አገሮች አምባሳደሮች የሹመት ደብዳቤያቸውን ለሀገሪቱ ፕሬዚዳንት ሳህለወርቅ ዘውዴ አቅርበዋል።
በነገራችን ላይ እነዚህ 10 አምባሳደሮች በዚህ ሰዓት በዚህ አይነት መልክ የሹመት ደብዳቤ ማቅረባቸው ለዓለምም ለወዳጅም ለሌላውም ትልቅ መልእክት ነው ያለው። አንዳንዶቹ ኢትዮጵያ አትመችም ለኑሮ ተረጋጋች አይደለችም ይላሉ። ወገኖቻቸውን ዜጎቻቸውን እየወተወቱ በሚያስወጡበት ሰዓት እነዚህ ሀገሮች ደግሞ አምባሳደሮቻቸውን በዚህ መልኩ ሹመት ደብዳቤ አቅርበው ለግንኙነት ማጠናከር ስራ እንዲሰሩ ማነሳሳታቸው በጣም ትልቅ ነገር ነው የሚሆነው።
ሂዩማን ራይትስ ዎች የተባለው ዓለም አቀፍ የሰብአዊ መብቶች ተሟጋጅ ድርጅት በትናንትናው ዕለት ይፋ ያደረገው መግለጫም ቃል አቀባዩ በብርቱ ያስተባበሉት ጉዳይ ነበረ። ድርጅቱ እንደሚለው በሳውዲ አረቢያ በስር ቆይተው በቅርቡ ወደ ኢትዮጵያ እንዲመለሱ የተገደዱት የትግራይ ተወላጆች በመንግሥት ባለሥልጣናት በስር እየተንገላቱ እንደሆኑና በግዳጅ እየተሰወሩ ይገኛሉ። መግለጫው አክሎም እነዚህ በሺዎች የሚቆጠሩ ያላቸው የትግራይ ተወላጆች ሳውዲ አረቢያ ማስረከብ ያለባት በተባበሩት መንግሥታት ድርጅት ለስደተኞች ድርጅት እንደሆነም ይከራከራል። ይህን መግለጫ በተመለከተ የኢትዮጵያ መንግሥት ምን ይላል ለሚለው የጋዜጠኞች ጥያቄ አምባሳደር ዲና ምላሽ ሰጥተዋል።
ሁመን ራይትስ ዎች ያወጣው መግለጫ ሲጀመር ከሱዳን የሚመጡትን ውጭ ዜጎች የኢትዮጵያን ዜጎች ኢትዮጵያ ስትቀበል የነበረው በተወሰነ ጊዜ የቆሙበት ሁኔታ አለ። አሁን 9 ወር አይደለም፣ ከ9 ወር ያነሰ ቅርብ ጊዜ ነው የነበረው። አሁን ኦልሞስት 2 ወር እንደዚህ አካባቢ ነው ከተቋረጠ። በዛን ጊዜ ውስጥ ተለይቶ በሰፈር በምን በማንነት የተለየና የተጎዳ ሰው አልነበረም። እንደዚህ አይነት አሰራርም አልነበረም። ሁመን ራይትስ ዎች በሌላው ነገር ሁሉ እንደ ድርሰት እንደሚደርሰው ማ ድርሰቶች አሉ ኢትዮጵያን በሚመለከት። ስለዚህ ይህም አንዱ ከድርሰቶቹ አንዱ ነው። ድርሰቱ የሚመለከተን ስላልሆነ እናልፈዋለን። ድርሰት ነው፣ ልበወለድ ነው። ያው ከዚህ ፕሬዠር እያን ከምንላቸው ነገሮች ያነጠፈ አንዱ ፕሬዠር ይሄ ነው። ይቀጥላል በዚህ አይነት መልክ ማለት ነው።
አምባሳደር ዲና ሙፍቲ የዩናይትድ ስቴትስ የምስራቅ አፍሪካ ልዩ መልእክተኛ ጄፍሪ ፌልትስማን ወደ ኢትዮጵያ እንደሚመጡ አረጋግጠው ምን መልእክት ይዘው እንደሚመጡ ግን መረጃ እንደሌላቸው ተናግረዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ ተከታዩ ዘገባ እናልፋለን። ነገ ለሚከበረው የገና በዓል ቁጥሩ የበዛ እንግዳ ላሊበላ መግባቱ ታውቋል። በዓሉን ለማክበርና እንግዶችን ለማስተናገድ የሚያስችሉ ዝግጅቶች መደረጋቸውን የቅዱስ ላሊበላ ደብር አስታውቋል። በዓሉ የከተማዋንና የአማራ ክልልን ምጣኔ ሀብት ከማነቃቃት በተጨማሪ በጦርነቱ የተጎዳውን ኅብረተሰብ ስነ ልቦና ለመጠገንም ጉልህ ሚና አለው ብለዋል የክልሉ ርዕሰ መስተዳድር ዶክተር ይልቃል ከፋለ። እዚያው የሚገኘው ሪፖርተራችን ኬኔዲ አባተ ተከታዩን ዘግቧል።
በተራራዎች ስር የምትገኘው ወጣ ገባ የሚበዛባት ታሪካዊቷ የላሊበላ ከተማ በዛሬው ዕለት ካለፉት ጥቂት ቀናት በበለጠ የገናን በዓል ለማክበር የሚመጡ በርካታ እንግዶችን ስትቀበል ውላለች። ምንም እንኳን የእንግዶቿ መጠን የቀድሞውን ያህል ባይሆንም ነገር ግን ከተጠበቀው በላይ መሆኑን የሚገልጹት የቅዱስ ላሊበላ ደብር የሕዝብ ግንኙነት ኃላፊ ዲያቆን ተካውቤ ከነዚህም አብዛኛው ወጣቶች መሆናቸውን ከነ ምክንያቱ ያስረዳሉ።
እንደምታዩት እንግዲህ በዓሉ እየደመቀ ነው። ብዙ ሰዎች መጥተዋል። በእግራቸውም የመጡ ይበዛሉ። አብዛኛው የምታዩት ወጣት ነው የመጣው። ከ40 ዓመት እድሜ በታች ያለው ወጣት ይበዛል። ይሄም ምንድነው? መኪና አለመኖሩ ነው። መኪና የለም። መኪና ካለመኖሩ የተነሳ እድሜያቸው ከፍ ያሉ ሰዎች በእግራቸው መምጣት ስላልቻሉ ወደዚህ መምጣት አልቻሉም ማለት ነው። ከትራንስፖርት ችግር የተነሳ ማለት ነው። ከምንጠብቀው በላይ ነው የመጣው ህዝብ። እንደው ከበፊቱ አንጻር ግን በፊት እስከ 1 ሚሊዮን እና ከዛም በላይ ይመጣ ነበር። አሁን ግን እስከ 500,000 ህዝብ እና ከ300,000 ህዝብ መካከል ሊመጣ ይችላል ብለን እናስባለን። በ20 ሺዎች የሚቆጠር የውጭ ቱሪስቶች ይመጡ ነበረ። አሁን ግን እስካሁን የምናያቸው ከ10 እና ከ15 የሚበልጡ አይደሉም፣ እኛ የናቸው እስካሁን ድረስ ማለት ነው።
በከተማዋና ዙሪያዋ ከነበረው ጦርነት ጋር በተያያዘ ተቋርጠው የቆዩት የመብራትና የውሃ አገልግሎቶች ችግር አሁንም ድረስ አልተቀረፈም። በዓሉን ምክንያት በማድረግ እነዚህን አገልግሎቶች ለማቅረብ ስለተደረገው ጥረትም ዲያቆን ተካ ያብራራሉ።
በዓሉን አቅደን የነበረው ከ2 ወር በፊት ነው። ጁንታው ይህንን ቦታ ተቆጣጥሮ ሳለ ማለት ነው። እና እግዚአብሔር ፈቅዶ ይሄ ቦታ ነጻ ሲወጣ እኛም እቅዳችን ከባለፈው በበለጠ ህብረተሰቡ ሊመጣ ይችላል፣ ሊበዛ ይችላል በሚል እቅዱን አስፍተን እየተንቀሳቀስን የለም። እንደምታዩት እንግዲህ ውሃም መብራትም የለም። የሚመጣው ህብረተሰብ መቸገር ስለሌለበት ቦቴዎች ከመንግስት ጋር በመተባበር በመነጋገር ቦቴዎች ከክልሉም ከተለያዩ ቦታዎችም እንዲመጡ በጎ አድራጊዎችም እንዲሰጡ በማድረግ ቦቴዎች በየቦታው ተቀምጠዋል ማለት ነው። እና የውሃ ጥሙ በተወሰነ መልኩ ለመቅረፍ ችለናል ማለት ነው። ሌሎች ደግሞ የጀኔሬተር ነበረ ቤተ ክርስቲያኗ ካላት ወደ 1 ሚሊዮን ብር በማውጣት ነዳጅ እንዲመጣ እንቅስቃሴ አድርጋለች ማለት ነው። እና ይህንን የመሳሰሉ ነገሮችን በማድረግ ህብረተሰቡን እያገለገልን እንገኛለን ማለት ነው።
በላሊበላ ለአራት ወር ከ16 ቀናት የቆዩት የህወሓት ታጣቂዎች ከከተማዋ ከወጡና አካባቢው የውጊያ ቀጠና ከመሆን ከተላቀቀ ገና አንድ ወር ባይሞላውም ዛሬ በላሊበላ ውቅር አብያተ ክርስቲያናትና አካባቢው ባደረግነው ቅኝት በርካታ የበዓሉ ታዳሚዎችን መመልከት ችለናል። ከአዲስ አበባ የመጡት ዳንኤል ቀለመወርቅና ተስፋዬ ያምራል ከነዚህ መካከል ሲሆኑ ከወቅታዊ ሁኔታ አንጻር ወደ ላሊበላ ለማቅናት ሲወስኑ ስለነበራቸው ስሜትና በአካል መጥተው ስለተመለከቱት ሁኔታ ለአሜሪካ ድምፅ አስተያየታቸውን አጋርተዋል።
ያው መንግስት ባወጀው አዋጅ መሰረት እኔ ፍጹም ስጋት የለኝም። 99% ሰላም እንደሆነ ነው ብዬ አስቤ የመጣሁት። ስቲናው አሪፍ ነው። ምንም ስጋት የለም። እስካሁን ድረስ ፍጹም ስጋት የለም። መንገድ ላይ ያለው ከደሴ ሀገር ጀምሮ እስከዚህ እስካለ ድረስ በመከላከያው በልዩ ኃይሉ ፍጹም ሰላም እንዳለና ሰው መጥቶ ቢጎበኝ ምንም ችግር እንደሌለ ነው። እዛም ስንመጣ ገና እኮ ነው፣ ለምን ትሄዳላችሁ? ለምን አተረጋጉም? ሰላም እስኪሆን ለምን አጠብቁ? የሚሉ ጓደኞቻችን ነበሩ። ስጋት እንዳለው ችግር እንደሚፈጠር አልፎ አልፎ አይነት ስሜት ነበረን። እንደዚህ አይነት ሰላም አለ ብለን አልገመትንም። መተን ደግሞ ስናየው የተለየ ነገር ነው። ፍጹም ሰላም ነው። ህብረተሰቡም የድሮውን እንቅስቃሴ ነው እያደረገ ያለው። እኛም ደስ ብሎን ነው እያከበርን ያለ ነው።
የእውነት ለመናገር ያገኘሁት ነገር ከጠበቅኩት በላይ ነው። የተወሰነ ነገር ስጋት ምናምን ነገር ነበር። በዚች በአጭር ጊዜ ውስጥ እንደዚህ ይጸዳንና እንደዚህ ሰላማዊ አንጻራዊ ሰላም ይሆናን ብዬ አልጠበቅኩም ነበረ። የተወሰነ ግን ቢሆንም ከአገር ከቤተሰብ አይበልጥም የሚለውን አብሮ ለመካፈል ባለንም እዚህ መንግስትም እኑ ስላለ ጥሪ ስላቀረበ ያንን ጥሪውን ተቀብለን ነው ወደዚህ የመጣ ነው።
የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለና የቱሪዝም ሚኒስትር አምባሳደር ናሲሴ ጫሊን ጨምሮ በርካታ የመንግስት ባለስልጣናትም በክብረ በዓሉ ላይ ለመታደም በዛሬው ዕለት ላሊበላ ገብተዋል። የክልሉ ርዕሰ መስተዳድር ዶክተር ይልቃል በላሊበላ ውቅር አብያተ ክርስቲያናት የነበረውን ድባብ ተዘዋውረው ከጎበኙ በኋላ በሰጡት አስተያየት ይህም ብለዋል።
ወረራ ከተደረገ በኋላ ለመጀመሪያ ጊዜ ነው የገናን በዓል እያከበርን ያለ ነው። በወረራው ህዝባችን እጅግ በጣም የስነ ልቦና ጉዳት ደርሶበት ነበር። ሀብትና ንብረቱም ተዘርፎ ነበር። በዚህም የተነሳ በዚህ አካባቢ የሚገኙት ብቻ ሳይሆን በመላ ክልላችን የሚገኙ ከተሞች፣ በተለይ የቱሪስት ከተሞች እጅግ በጣም ኢኮኖሚያቸው ወደ ቁልቁል እየወረደ ነበረ። አሁን መጥቼ ገናን ሳየው የአማራ ክልል ህዝብንም የኢትዮጵያ ህዝብንም የተሰበረ ልብ የሚጠግን ሆኖ አግኝቼዋለሁ። ህብረተሰቡ የነበረውን አስከፊ ጥቃት እንዲረሳ አዲስ ህይወት እንዲጀምር የሚያደርግ ድባብ እያየሁበት፣ ስለዚህ ይሄ ስሜቱ እንደገና ጠግኖ ወደ አዲስ ህይወት እንዲሸጋገር የሚያደርግ ስለሆነ መልካም ድባብ እየተመለከት ነው። ስለዚህ እኔም ደስተኛ ነኝ፣ ህዝቡም ደስ ይለዋል ብዬ አስባለሁ። ከዚህ በላይ ቱሪስቶች በየቦታው እየሄዱ ከተማውን እንዲያነቃቁ ማድረግ አለብን። በዚህም የተነሳ የከተሞች የኢኮኖሚ እንቅስቃሴ በጣም እንዲነቃቃ የሚያግዝ በመሆኑ እንደነዚህ አይነት ሁነቶችን ከኢኮኖሚና ከስራ እድል ፈጠና ጋር እያዋህድን ባህላችን እየጠበቅን ማስኬድ ይገባናል ብዬ አስባለሁ።
የቱሪዝም ሚኒስትሯ አምባሳደር ናሲሴ ጫሊ በሰጡት አስተያየት ደግሞ በላሊበላ ከተማ በጦርነቱ ምክንያት ተጎድተዋል ያሏቸውን የቱሪስት አገልግሎት መስጫ ተቋማት ለመጠገን ህብረተሰቡ ድጋፍ እንዲያደርግ ጥሪ አቅርበዋል።
በጦርነቱ ምክንያት በኮቪድ-19 ምክንያት ከፍተኛ ጉዳት ከደረሰባቸው አካባቢዎች አንዷ ላሊበላ ነች። እንደምታውቁት በጦርነቱ ደግሞ ወራሪው ኃይል ይዞት የነበረው አካባቢ በመሆኑ አብዛኛው የቱሪስት አገልግሎት መስጫ ተቋማት ላይ ከፍተኛ ጉዳት ደርሷል። መዘረፎች፣ የንብረት መውደሞች ደርሰዋል። እነዚህን እንግዲህ ቶሎ ብለን ተባብረን ኢትዮጵያውያን በሙሉ ተባብረን መጠገን፣ ወደ ቀድሞ ስፍራው የመመለስ ኃላፊነት አለብን። የኢትዮጵያውያን ሁሉ ቅርስ እንደመሆኑ፣ የዓለም ሕዝብ ቅርስ እንደመሆኑ የሁሉም ኃላፊነት ነው ማለት ነው። ስለዚህ ኢትዮጵያውያን ያው ያለውን አንጻራዊ ሰላም በመገንዘብ መጥተው እንዲደግፉ፣ መጥተው እንዲያግዙ፣ እንዲጎበኙ ያው ጥሬን ማስተላለፍ እወዳለሁ።
ምንም እንኳን የመብራት አለመኖርና የስልክና የኢንተርኔት መቆራረጥ የከተማዋን ድባብ ያደበዘዙትም የ11 ቁጥር አብያተ ክርስቲያናት ባለቤት የሆነችው ላሊበላ የኢትዮጵያን የገና በዓል ለማክበር ዝግጅቷን አጠናቃለች። ፕሬዝዳንት ሳህለወርቅ ዘውዴን ጨምሮ ሌሎች የመንግስት ባለስልጣናትም በበዓሉ ስነ ስርዓት ላይ ለመታደም ነገ ታህሳስ 29 ላሊበላ እንደሚገቡ ይጠበቃል። ለአሜሪካ ድምጽ ኬኔዲ አባተ ላሊበላ።
ወደ ተከታዩ ዘገባ እንለፍ። ባለፉት 6 ወራት ወደ መቀሌው አይደር ሪፈራል ሆስፒታል የገባ የህክምና መሳሪያም ሆነ መድኃኒት ባለመኖሩ ስራ ሊያቆም እንደሚችል ተገልጿል። የሆስፒታሉ ሐኪሞች ስራችን የሞት የምስክር ወረቀት መፈረም እየሆነ ነው ብለዋል። ሰራተኞቹ ዓለም አቀፍ ማህበረሰብ ችግሩን ተረድቶ ተግባራዊ እርምጃ እንዲወስድ የሚጠይቅ የውይይት መድረክ ማካሄዳቸውን ሙሉጌታ አጽባህ ዘግቧል። ዝርዝሩን ነው።
በትግራይ ክልል ካሉ የጤና ተቋማት በሚሰጠው የህክምና አገልግሎት በትልቅነቱ የሚታወቀው አይደር ሪፈራል ሆስፒታል ባለፉት 6 ወራት ወደ ሆስፒታሉ የገባ የህክምና መሳሪያና መድኃኒት እንደሌለ ነው የሆስፒታሉ ሜዲካል ዳይሬክተር ዶክተር ክብሮም ገብረስላሴ የተናገሩት።
ሆስፒታላችን አሉ ከሚባሉ ትልቅ ሆስፒታሎች ነው የነበረው። አሁን ግን ከማንም ጤና ጣቢያ ከሚሰጠው አገልግሎት በላይ እየሰጠን አይደለም ያለው ነው። ይህ ሊሆን የቻለበት ምክንያት ደግሞ መድኃኒቶች እንዳይገቡ ክልከላ ስለተደረገ ነው። ራሳችን መግዛት አንችልም፣ ባንኮች ተዘግተዋል፣ በጀት የለም። የእርዳታ ድርጅቶች ገዝተው ሊያመጡልን የነበረ መድኃኒትም ከአፋር እንዳያልፍ ተከልክሏል። ባለፈው ሳምንት ይገባል ተብሎ ሲጠበቅ የነበረ የቀይ መስቀል መድኃኒትም እንዲሁ ከአፋር ተመልሶ ወደ አዲስ አበባ እንዲደረገው። በዚህ ደግሞ የኩላሊት እጥበት አገልግሎት ሲያገኙ የነበሩ ታካሚዎች፣ የስኳር መድኃኒት ሲያገኙ የነበሩ ታካሚዎች፣ እንዲሁም የተለያየ ሕክምና ሆስፒታላችን በተከታታይ የሚወሰድ መድኃኒት እየመጡ ሲወስዱ የነበሩ መድኃኒቶች ወደሌለበት ደረጃ ስለደረስን አሁን ያው እየመለስናቸው ያለ ነው።
የሆስፒታሉ ሐኪሞች በአሁኑ ጊዜ የእጅ ጓንት አጥበው ዳግመኛ እየተጠቀሙ ነው ያሉት ዶክተር ክብሮም ጊዜያቸው ያለፈ መድኃኒቶችም ለታካሚዎች እየሰጡ መሆኑን ነው የገለጹት። በአይደር ሆስፒታል ያለው ችግር ዓለም አቀፍ ማህበረሰብ ተረድቶ ተግባራዊ እርምጃ ወስዶ የሰላማዊ ዜጎች ሕይወት ሊታደግ ይገባል ብለዋል ዶክተር ክብሮም።
ህጻናት ገና የተረገዙ ወንት ወልዶ አዳዲስ ህጻናትን እነሱም ከአዋቂ ጋር እኩል እየተቀጡ ያሉት እና እንዲህ ብለ መቀጠል አይቻልም። መፍትሄ መደረግ አለበት። መፍትሄ እኛ እንደ ባለሙያ መጠየቅ የምንችለው ምንድነው? የዓለም ህብረተሰብ አክት እንዲያደርግ። ጦርነቱ ሌላ ነው፣ ሰብአዊነት ሌላ ነው። የትም ሀገር ጦርነት ይካሄዳል፣ የሰብአዊ መብት ግን ይጠበቃል። የሰብአዊ እርዳታ እንዲያልፍ ይደረጋል። እንደዚህ ቤታቸው በተቀመጡበት እየተደበደቡ እየቆሰሉ ያሉ ዜጎች ሆስፒታል መጥተው የመታከም መብት አላቸው። ይሄ ደግሞ ማንም ሊሸራርፎ የማይችል ነው። ሌላ ይቀር እንደ ዓለም ዜጋ ተቆጥረን እንደ ሰው ታይተን በሰብአዊነት ህዝቡ ህክምና የሚያገኝበት ምግብ የሚያገኝበት ሁኔታ የዓለም አቀፍ ህብረተሰቡ እንዲያስበትና በዚህ በኩል እንዲሰራ ነው የምንጠይቀው።
በሆስፒታሉ በኦክስጅን እጥረት ምክንያት ባለፉት ጥቂት ወራት 78 ሰዎች ህይወታቸው እንዳለፈ ተገልጿል። አሁን ባለው የህክምና መሳሪያና መድኃኒት እጦት ምክንያት ሆስፒታሉ ስራው ሊያቆም እንደሚችል ነው የተነገረው። የሆስፒታሉ ሰራተኞች ዓለም አቀፍ ማህበረሰብ የችግሩን ጥልቀት ተረድቶ ተግባራዊ እርምጃ እንዲወስድ የሚጠይቅ የውይይት መድረክ አካሂደዋል። በመድረኩ በቀረበው ጽሁፍ በሆስፒታሉ ጦርነቱ ከተጀመረ ወዲህ የታካሚዎች መሞት ተለምዷል፣ የሚድኑ ሰዎች ቁጥርም ትንሽ ነው ተብሏል። ሐኪሞች የሚሰሩት ስለሌለ ስራቸው የሞት ምስክር ወረቀት መፈረም ሆኗልም በማለት ተገልጿል። በአይደር ሆስፒታል የማህፀን ና ጽንስ ሐኪም ዶክተር ሀሌ ተካ
በብዙ ዓመታት ወደ ኋላ ተመልሰን ነው ፕራክቲስ እያደረግን ያለ ነው ማለት ነው። ያለምንም መድኃኒት ህክምና ለመስጠት እየሞከርን ነው። አንዳንዴ የምናደርገው ነገር ስናጣ ተንከባካቢ ቤተሰቦች የሚያደርጉትን ብቻ እያደረግን ነው። እነሱ ሲያለቅሱ እናለቅሳለን፣ እነሱ ሲያዝኑ እናዝናለን። ያለ ምንም መድኃኒትና ያለ ምንም የህክምና መሳሪያ ምን ማድረግ እንችላለን?
አይደር ሆስፒታል ባዘጋጀው ውይይት ተሳታፊ የነበሩ የመቀለ ካትሪን ሀምሊን የፌስቱላ ሆስፒታል ዳይሬክተር ዶክተር መልአኩ አብርሃም መድኃኒት፣ በጀት፣ የህክምና መሳሪያ ማግኘት ባለመቻላቸው ከትግራይ አልፎም ለአማራ፣ አፋር እንዲሁም ከኤርትራ የሚመጡ የፌስቱላ ታካሚዎች ያገለግል የነበረ ሆስፒታሉ ስራ ማቆሙ ገልጸዋል።
አሁን ልናስቀጥለው የማንችልበት ደረጃ ደርሷል። ፌስቲቫሉም ልናጠፋ በ2020 አቅደን ነበር የተነሳ ነው። ግን አሁን እንኳን ሊጠፋ በቁጥርም በአይነቱም በከፋ መንገድ እንደገና ደግሞ ተጨማሪ ምክንያቶችንም ጨምሮ እየመጣ ነው።
ለአሜሪካ ድምጽ ሙልጌታ አጽብሃ መቀለም።
ክቡራትና ክቡራን፣ የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። ዝግጅቶቻችንን በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በቪኦኤ ኢትዮጵያ ቻነል ኢትዮሳት ላይ መከታተል ትችላላችሁ። በዌብሳይት amharic.voanews.com፣ በፌስቡክ አት ቪኦኤ አምሃሪክ በቀጥታ ልታዳምጡን ትችላላችሁ። ትዊተር፣ ኢንስታግራም፣ ዩቲዩብ ላይም አለን። የምሽቱ ፕሮግራም ፕሮዲውሰር ብርሃን ኃይሉ ነች። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው፣ ዋና አዘጋጇ ጽዮን ግርማ፣ እኔም ማስተናጋጃችሁ ሶሎሞን አባተንን። እዚህ ጋር አንድ የፕሮግራም ማስታወሻ አለን።
የአሜሪካ ድምፅ ቪኦኤ ዘወትር በኢትዮጵያ አቆጣጠር ከምሽቱ 3 ሰዓት ጀምሮ ትኩስ ዓለም አቀፍ ዘገባዎችን፣ ጥልቅ ትንታኔዎችን እንዲሁም ሚዛናዊ መረጃዎችን ያደርሳችኋል። በነገው ምሽት መሰናዶ በኢትዮጵያ በድምቀት የሚከበረው የገና በዓል የሚመለከት ልዩ ዝግጅት ይኖረናል። እንዲሁም ተጨማሪ የዕለቱ አበይት ጉዳዮች ይካተታሉ። የነገ ቀጠሯችሁ ከእኛ ጋር ይሁን። የአሜሪካ ድምፅ ቪኦኤ
አሁን ወደ ተከታዩ ዘገባ እናልፋለን። ወደ ደሴ ይወስደናል። በገና ዋዜማ የደሴ ሰው ስላለፈበትና ስለ በዓሉ ምን እንደሚያስብ መስፍን አራጌ አንዳንድ ቤተሰቦችንና ነዋሪዎችን አነጋግሮ ነበር። ለዛሬ ተከታዩን እነሆ።
በደሴ ከተማ ኗሪ የሆኑት አቶ ዮርዳኖስ ደስታ ስጋትና ተስፋ፣ ሐዘንና ደስታ፣ ሞትና ሕይወት የተፈራረቁባቸውን ወራት አሳልፈው ዛሬ በተረጋጋ ስሜት ለበግ ሸመታ ሮቢት ወጥተው ነበር ያገኘኋቸው።
እዛው ከተማ ውስጥ ነው የነበርኩት። እንደውም የመጀመሪያው ቀን ሁለት የጁንታው አባላቶች እኛ ወዳለንበት ግቢ ገብተው በጣም ሲያስጨንቁን የነበረው፣ ስለ ማንነታችሁ ተናገሩ፣ ምንድናችሁ እያሉ ያስጨንቁን ነበር። ከዛ በተረፈ ግን ቴሌኮሙኒኬሽኑን፣ የመብራት ኃይሉን፣ ሆስፒታሉን እና ትልልቅ ህዝብ የሚገለገልባቸውን እንትኖች አውድሞ ሲሄዱ ሳይ ነገ የአካባቢው ህብረተሰብ እንዴት ውሎ ነው ከዚህ ጫና ሊወጣ የሚችለውን ሳስብ በጣም ከፍተኛ የሆነ ሐዘንና ችግር ተሰምቶኛል ማለት ነው።
ያ ዕለት ፈጽሞ እንዳይደገም ፈጣሪያቸውን ይማጸናሉ።
ወራሪው ኃይሉ ከተማዋን በህዳር 9 በ2 ሰዓት ከጠዋቱ ከያዘበት ጊዜ ጀምሮ እስካለፉት 15 ቀናቶች ያሳለፍነው ሁኔታ እጅግ በጣም ከባድ ነው። እንዳሻው ቤት ገንጥሎ ገብቶ የግለሰቦችን ንብረት ይዘርፋል፣ ሴቶችን ይደፍር ነበር። በገጠራማው የወረዳው ክፍልም እንዲሁ የቁም እንስሳትንና የተለያዩ የቤት እቃዎችን፣ ይሄ ነው ልትላቸው የማትችሉ ነገሮችን ከዱቄት ከዘይት ጀምሮ ውድመት አድርሶበት የነበረ ሁኔታ ነው። የመንግስት ተቋማቶች እንዳይነሱ በሚሆኑበት መልኩ የህዝቡን አገልግሎት የሚሰጡባቸው ቁሳቁሶች እንዲሁ ወድመዋል። በጣም ከፍተኛ የሆነ የስነ ልቦና ጫናና ጉዳት በአካባቢው ማህበረሰብ ደርሷል ማለት ነው።
የህወሓት ኃይሎች ከወረይሉ አካባቢ ሙሉ በሙሉ እንዲወጡ መደረጉን ተከትሎ የቤተሰባቸው ጉዳይ ግድ ያላቸው አባወራ ወደ ደሴ የመጡት ጊዜ ሳያባክኑ ነበር። ግና የናፈቋቸውን ባለቤታቸውንና ልጆቻቸውን አላገኟቸውም። እነሱም የህወሓት ኃይሎች ደሴን መቃረባቸውን ተከትሎ ወደ ሌላ አካባቢ ተፈናቅለው ነበርና የአቶ ዮርዳኖስ የረጅም ጊዜ ትዳር አጋር ስርጉት ተፈራ አንዱን ጭንቀት ለመራቅ ወደ ሌላ ጭንቀት የተሸጋገሩበትን አጋጣሚ ያስታውሳሉ።
እኔ በጦርነቱ ሰዓት 2 ህፃን ልጆቼን ይዤ ወደ አማራ ሳይንት ነበር የሄድኩት። እዚያም በጣም በሚያሳዝን መልኩ ነበር፣ መንገድ ተዘጋግቶ ነበር፣ ትራንስፖርት አልነበረም። ብቻ ያሳለፍነው ግን ነገር በጣም ከባድ ነበር።
ከረሃብና ጥሙ ከድካምና እንግልቱ በላይ መቋቋም ያልቻሉት የልጆቻቸውን ጥያቄ ነበር። አባታችን የት አለ? ከህፃናቱ አንደበት ተደጋግሞ የሚሰነዘር መልስ አልባ ጥያቄ።
ልጆቼ አባታችን እንዴት የጠፋ ጦርነቱ ወሰደ ወይ ምናምን፣ በጣም ብዙ አስጨናቂ ጊዜያቶች ነበሩ። በእውነት ብዙ የሚጠይቁት እንዴት ጥሎን ይጠፋል ይለዋል፣ በዛ ላይ ምን ወስዶት ነው የቀረው ይላሉ። ከባድ ነበር።
የዛሬ ወር ህዳር 27 የህወሓት ኃይሎች ከደሴ ከተማ እንዲወጡ መደረጉን ተከትሎ ቤተሰቡ በሳምንት ጊዜ ውስጥ ዳግም ለመገናኘት ቻለ።
ልጆቼ ከሳምንት በኋላ ሲመጡ በአካል ሳያቸው ግን ከፍተኛ የሆነ ሙቼ እንደተነሳሁ ያክል ነው የተሰማኝና በከፍተኛ ሐዘን በከፍተኛ ናፍቆት እያለቀስን በእንባ እየተራጨን ነው ያገኘኋቸው። ስላገኘኋቸው ግን በጣም ደስ ብሎኛል።
በጣም ከባድ ነበር። በቃ ከሞት ዳግም እንደመገናኘት ያክል ነው የሚቆጠረው። ምክንያቱም አንድ የቤተሰብ አባል አንዱ ሌላ ቦታ፣ ሌላው ሌላ ቦታ ሆኖ እንትን ማለት፣ በዛ ላይ የልጆች ጥያቄ ከባድ ነበረ። በጊዜው አስጨናቂ ነበር። ያን ቀን አልፈን በመገናኘታችን እጅግ በጣም ደስ ብሎኝ ነበረ።
ትናንት የሆነውንም የሆነባቸውንም ቆም ብለው ሲያስቡት ዛሬ ለዚህ ዕለት መብቃታቸው ህልም ይመስላቸዋል።
ወደኋላ ያለውን አስቸጋሪ ወራት መለስ ብሎ ሲያስቡት በዓሉን ገናንም ወደፊታችን ያለውንም የጥምቀት በዓል እናከብራለን የሚል ሀሳብም ህልምም አልነበረኝም። እውነት ለመናገር ያው እንደሚታወቀው ጦርነት አውዳሚ ነው። ጦርነት ሰዎችን ከቦታ ከቀያቸው ያፈናቅላል። ጦርነት ኢኮኖሚያዊ ኪሳራ ያመጣል። ሞት አለ። የህጻናትን የሴቶችንም ስነ ልቦና እጅጉን ይጎዳል። የመንግስት ተቋማትም ተዘግተው የንግድ እንቅስቃሴ፣ የትራንስፖርት እንቅስቃሴ ተገትቶ የነበረበትኝ አንድ ወር ከሰባት ቀን አካባቢ ነው እንደ ወረኤሉ የነበረው እና በጣም አስቸጋሪ የሆኑ ጊዜያቶችን ነው ያሳለፍ ነው።
እንደዚህ በአጭር ቀን በአጭር ጊዜ ሰላም መጥቶ እንደዚህ እንሆናለን የሚል እንትን የለኝም። ምክንያቱም በየመንገዱ ሲሄድ የነበረው ነገር ጥቅል ያለው የአካባቢያችን ሁኔታ በጣም አስግቶኝ ስለነበር ይሄ ቀን በአጭር ጊዜ እንደዚህ ይመጣና ሰላም እንሆናለን ቀን ይወስዳል ብዬ አስብ ነበር። በአጭር ጊዜ ደግሞ ሰላም በመሆናችን ደስ ብሎኛል በጣም።
ይህን ስሜት ከተማውን ለቀው የወጡ አሊያም ወደ ከተማዋ ለመግባት ሞክረው ያልተሳካላቸው ብቻ ሳይሆኑ የህወሓት ኃይሎች ደሴ ከተማ ውስጥ ከአንድ ወር በላይ በቆዩባቸው ጊዜ ከተማ ውስጥ የተቀመጡትም ይጋሩታል። የደሴ ከተማ ነዋሪው ተስፋዬ ኃይለማርያም የዘንድሮ ገና ከወትሮ በተለየ ሀዘኑንም ደስታውንም የሚዘክርበት እንደሆነ ነው የተናገረው።
እዚሁ ደሴ የነበርኩኝ በጣም አስፈሪ ነበር የነበረው ነገር። ብዙ አደጋዎችም ተፈጥሯል። ሞትም ነበረ። ብዙ መፈናቀሎችም ነበሩ። ያንን አይተህ በቃ እንደው በፊትም የነበረን ስሜት በጣም አስፈሪ ስለነበር እንደዚህ ተርፈን ለዚህ ቀን ደርሰን በዓል እናከብራለን የሚል እምነቱ አልነበረኝም። ያው እንደ ክርስቶስ ፈቃድ ሆኖ ግን ደርሰናል። ማዘኑም ደስታም እንግዲህ በአንድ ጊዜ ያዋል፣ በአንድ ጊዜ ነው የሚከበረው ማለት ነው። እንግዲህ
አቶ ዮርዳኖስ የወጡበትን የበግ ገበያ አሳክተው ወደ ቤታቸው ከማቅናታቸው በፊት
እኛ ኢትዮጵያውያን ባለፈው ታሪካችን እንደሚያሳየን ወይም እንደሚያስረዳን እርስ በርስ ጦርነት ተማዘን በተዋጋንባቸው የቁልቁለትና የጥፋት መንገድ እንደነበሩ ካለማነው ይልቅ ያጠፋነው ነገር እንደሚበዛ መረዳት እንችላለን። ስለዚህ እኛ ኢትዮጵያውያን የሚያምርብን በአንድነት፣ በመተሳሰብ፣ በመዋደድ ባህር ተሻግሮ ድንበርን አልፎ የወጋንን ጠላት በየዘመናቱ ተዋግተን አሸንፈን ሉዓላዊነታችንን አስከብረን ለራሳችንም ኩራት እና ለሌሎች ወንድም የአፍሪካ ሀገራቶችም የኩራት ምንጭ የሆንበት ደማቅ ታሪክ ያለን ህዝቦች ነን።
የደቡብ ወሎና ኦሮሞ ብሔረሰብ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ አትናቴዎስም መልእክት አስተላልፈዋል።
በኢትዮጵያ ውስጥና እንዲሁም ከኢትዮጵያ ውጭ የምትኖሩና ከውጭ አሁን ወደ ሀገራችን ወደ ኢትዮጵያ የምትመጡ ኢትዮጵያውያን ሁሉ በሙሉ ቸሩ አምላካችን በአባትነቱ የሱር ጥበቃ ጠብቆ እንኳን ለ2014 ዓመተ ምህረት የጌታችን የኢየሱስ ክርስቶስ የልደቱ መታሰቢያ በዓል በሰላም አደረሳቸው። ሁሊሃ ሁሉ የችግር ዘመን አሳልፎ ቸሩ አምላካችን ለተወሰነ ጊዜ ቢሆን ይህን የሰላም ጊዜ አምጥቶልናልና ይኸው የሰላም ጊዜ እንዲቀጥልልን ቸሩ አምላካችን ፈቃዱ ይሆንልን። ያላቸው የሌላቸው ሰዎች እንዲሁም ለትምህርት ቤት ለሆስፒታል የሚያስፈልገውን ሁሉ ለችግረኞች የሚያስፈልገው ሁሉ ስጦታ እየሰጡ ስለሆነ ይህን በማየትና በመስማት እየተደሰትኩ ነውና ሁላችሁም በዚህ መልካም ስራ ቀጥሉበት፣ ግፉበት እላለሁ።
መልካም ገና። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
የተፈጥሮ አካባቢ ሳይንስና ህይወት ተከታዩ ዝግጅት ነው። ዩናይትድ ስቴትስ ግዙፍ እጅግ ውድ እጅግ ዘመናዊና የረቀቀም እንደሆነ የተነገረለትን ጄምስ ዌብ የጠፈር ቴሌስኮፕ ሰሞኑን ወደ ህዋ ልካለች። ቴሌስኮፑ እጅግ ለበዙና ለተወሳሰቡ የሰው ልጅ ጥያቄዎች መልስ የሚሆን ፍንጭ ያስገኛል ተብሎም ተስፋ ተጥሎበታል። ስለ ቴሌስኮፑና ስለ ፋይዳው ለመረዳት ሀብታሙ ስዩም ወደ ናሳው ዶክተር ብሩክ ላቀው ስልክ መጥቶ ነበር። እንሆ።
ስሜ ብሩክ ላቀው ነው። ናሳ ውስጥ ከሰላሳ ዓመት በላይ ሰርቻለሁ ፕላኔተሪ ዲቪዥን ውስጥ። አሁን ደግሞ ከጥቂት ወራት በፊት ጡረታ ወጥቻለሁ። ሰው ብገን ያለኝ ማዕረግ አሁን ሲኒየር ፌሎ ነኝ። የናሳ ሲኒየር ፌሎ ስለሆንኩኝ ስብሰባዎች እና ሚቲንጎች አቴንድ አደርጋለሁ። ከዛ በላይ ደግሞ የአንዳንድ የወደፊት ሚሽኖችን ሪቪው አደርጋለሁ።
እጅግ በጣም አመሰግናለሁ ዶክተር ብሩክ። እንግዲህ ከሰሞኑ ዩናይትድ ስቴትስ የጄምስ ዌብ ቴሌስኮፕን ወደ ጠፈር እንዳመጠቀች ተሰምቷል። ከዚህ በፊትም ሀብል የተሰኘ ቴሌስኮፕ ወደ ጠፈር በ1990ዎቹ ይመስለኛል በጎርጎሳውያኑ ዘመን እንዲመጥቅ ተደርጓል። እነዚህ ቴሌስኮፖች በመጀመሪያ ደረጃ እንዲመጥቁ የሚደረግበት ዋነኛው ዓላማው ምክንያቱ ምንድን ነው?
እንግዲህ ዋነኛው ዓላማው መቼም ሳይንስ ነው። እዚች ምድር ላይ ሰው እስከሆነ ድረስ፣ አእምሮ እስካለን ድረስ፣ ጭንቅላት እስካለን ድረስ ሁልጊዜ እንዴት ነው እዚህ የመጣ ነው፣ ይሄ አካባቢያችን የምናየው ሁሉ ከየት ነው የመጣው፣ ፕላኔታችን እንዴት ነው ፀሐይን የምትዞሩ፣ ፀሐይንና ፕላኔቶቹ እንዴት ተፈጠሩ፣ ከዛ ደግሞ ፀሐያችንና ፕላኔት ደግሞ ጋላክሲ ውስጥ እንዴት ተገኙ፣ ይሄ ሁሉ ለመመለስ እንዲረዳ ነው እነዚህ ቴሌስኮፖች የሚላኩት። እና በጣም በርቀት እንዲያዩ ተደርጎ ዩኒቨርስን ያለንበትን ዩኒቨርስ ድንበሩን ጫፍን ለማየት ነው እንግዲህ ዋናው ሙከራ።
እንግዲህ ከዚህ በፊት የተላከ ሀብል የተባለ ቴሌስኮፕ አለ። ይሄ ባለበት ሁኔታ የአሁኑን የጄምስ ዌብ ቴሌስኮፕን መላክ አስፈላጊ የሚያደርገው ምንድን ነው? ቀደም ብሎ የነበረው ቴሌስኮፕ ስራውን አቁሟል ማለት ይሆን?
አይ አላቆመም። እንዲያውም የበፊቱ ቴሌስኮፕ የሀብል ቴሌስኮፕ ግኝት ነው ይሄኛውን እንድትሰራና እንዲመጥቅ የተደረገበት። የቀድሞ ሀብል ቴሌስኮፕ ያው እንደምታውቁት ከመሬት ቅርብ ሆኖ ነው የሚዞረው። ወደ 350-400 ኪሎ ሜትር ነው ከምድር። መነጽሩ ዋናው ቴሌስኮፕ መስታወቱ ተበላሽቶ ታስታውሱ እንደሆነ አስትሮኖቶች ተልኮ ሁሉ አድሰውታል። ይሄኛው ሁለተኛው ግን በጣም ሩቅ ነው የሚሄደው። 1,000,000 ኪሎ ሜትር ርቀት ላይ ነው የሚሆነው። ስለዚህ እንደ ፕላኔት ፀሐይን ነው የሚዞረው እንጂ ምድራችንን አይዞርም። ስለዚህ ቢበላሽ ሰው ልኮ ማደስም አይቻልም። ስለዚህ ይሄ ነው ልዩነቱ። ዋናው ግን ሳይንሳቸው የሚቀጣጠል እንጂ አንዱ አንዱን አይተካም። እንደውም በአሁኑ አነጋገር የሚደማምር ነው ለማለት ይቻላል።
በየጊዜው በዜና አውታሮች አዳዲስ ቴሌስኮፖች መጠቁ እንዲመጥቁ ተደረጉ የሚሉ ዜናዎችን እንሰማለን። የእነዚህ ቴሌስኮፖች መምጠቅ በሰው ልጆች ሕይወት ውስጥ የሚኖረው ፋይዳና ጥቅሙ ከምን ጋር ይያዛል?
ጊዜ ካለን ስለ አዲሱ ጄምስ ዌብ ስፔስ ቴሌስኮፕ ትንሽ አንዳንድ ተጨማሪ ኢንፎርሜሽኖች ለመስጠት የመጀመሪያው ድሮ የተላከው ቴሌስኮፕ ዋናው መስተዋቱ ብርሃንን የሚቀበለው መስተዋት ማለት ነው 2.5 ሜትር ነበር። ይሄኛው 6.5 ሜትር ነው። ስለዚህ በሰርፌስ ኤሪያ በማለት 100 እጥፍ በላይ ፓወር አለው የአሁኑ ቴሌስኮፕ በዛ አንጻር ሲታይ። ሁለተኛው የድሮ ቴሌስኮፕ በአይናችን የምናያት ብርሃን ነበር የሚያይ፣ ኦፕቲክስ ብቻ ነበረ። የአሁኑ ግን ከዛ ወደ ኢንፍራሬድ በአይን የማይታየው የሙቀት ጨረር ማለት ነው፣ በዛ ነው የሚያየው። ለምን? በጣም ጫፍ ጫፍ ዩኒቨርሳችን 13 ቢሊዮን ዓመት በፊት ሲመሰረት በዛን ጊዜ እንዴት ጨረር ወደ ማተር፣ እንዴት ጨረር ወደ ሃይድሮጂን እንደተቀየረ ዳርክ ማተር የሚባለው ነገር እዛ ላይ ትልቅ ተጽዕኖ ነበረው የሚባል ስላለ ያንን ለማየት ቢግ ባንግ ነው እንግዲህ ዩኒቨርስቲ ጀምረ የሚባለው የ13 ቢሊዮን ዓመት በፊት የሆነውን ለማየት ነው። እንዴት ነው ጨረር ወደምንነካካው እንደ ብረት፣ እንደ እንጨት፣ እንደ ድንጋይ እንዴት ተቀየረ የሚለውን ፈንዳሜንታል በጣም መሰረታዊ የሆነ ጥያቄ ለመመለስ ነው የሚላከው። እና አሁን ላቀረብከው ጥያቄ ምንድን ነው ጥቅሙ ከተባለ አንደኛ $10 ቢሊዮን ነው የወጣው የቴሌስኮፕ። እንግዲህ ከዚህ በፊት ከተላኩ ቴሌስኮፖች ወይም ሚሽኖች በጠቅላላ ከፍተኛ ወጪ የተደረገበት እና ደግሞ በጣም የተወሳሰበ በጣም ኮምፕሌክስ የሆነ ቴሌስኮፕ ነው እና ይህንን ግን ለማድረግ እዚህ ምድራችን ላይ ማአት እኮ ኢንጂነር ሰርቷል። ማአት አዳዲስ ወጣት ኢንጂነሮች ሰልጥነዋል በጣም በላቀ ቴክኖሎጂ። ብዙ ሰዎች ይህ $10 ቢሊዮን ዝም ብሎ ጠፈር ላይ አይደለም የተወረወረው፣ የሰዎች ደሞዝ ነው የሆነው። ተመልሶ በታክስም ወደ መንግስት ይመለሳል። እና ከዛ በተለፈ ደግሞ ብዙ ብዙ ኢንቨንሽንስ በጣም ኮምፕሊኬትድ ስለሆነ በጣም አስቸጋሪ ስለሆነ ብዙ አዳዲስ ኢንቨንሽንስ ተደርገዋል ይህንን ለመስራት እና እነዚህ ለወደፊት ጠፈር ላይ ትላልቅ ቴሌስኮፖች ወይም ወደ ማርስ የሚሄዱ ትልልቅ መንኮራኩሮች እዚህ ምድር ላይ ከመቅጠም እዛ ጠፈር ላይ መቅጠም እንደሚቻል ሁሉ የሚረዳ ነው ይሄ ቴሌስኮፕ የተላከው እና ብዙ ቴክኖሎጂ አዳዲስ ቴክኖሎጂዎች ለሰው ልጅ አትርፈዋል ማለት ነው።
ስለዚህ በአጠቃላይ የሰው ልጆች የጀመሩትን ምርምር አንድ እርምጃ የሚያራምድ ነው ማለት ይቻላል።
በጣም በጣም እንደው 10 ወይም 100 እርምጃ ወደፊት የሚያስኬድ ነው። በአሁኑ ሰዓት አንድ ሚሊዮን ተኩል ኪሎ ሜትር ነው የተባለው ሄዶ የሚያርፍበት ቦታ። አሁን 60% ተጉዟል። ወደ 130,000 ኪሎ ሜትር ተጉዟል። ቀጥሎ ሳምንት እንደዚህ ይደርሳል ማለት ነው። እና ከዛ እንግዲህ ያው ሳይንስ ስራውን ይጀምራል።
እጅግ በጣም አመሰግናለሁ ዶክተር
ብሩክ። እኔም አመሰግናለሁ።
ተከታዩ ዘገባ ወዳለፈው ዓመት የአፍጋኒስታን ቅኝት ይወስደናል። አፍጋኒስታን ውስጥ ለ20 ዓመታት የተካሄደው ጦርነት በአሜሪካ ታሪክ እጅግ የተራዘመው ነበር። ዩናይትድ ስቴትስ የመስከረም አንዱን ጥቃት 9/11 ጥቃት የፈጸሙትን የአልቃይዳ አሸባሪዎች አስጠግቶ ይረዳ የነበረውን የታሊባን መንግሥት በአውሮፓ የዘመን አቆጣጠር በ2001 ዓመተ ምህረት ያስወገደችው በፍጥነት ነበር የዛሬ 21 ዓመት። ይሁን እንጂ ታሊባንን የተካው የአፍጋኒስታን መንግሥት ለዓመታት የዘለቀ ዓለም አቀፍ እርዳታ ያገኘ ቢሆንም የጦርነቱ ፍጻሜ ታሊባን ወደ ሥልጣን የተመለሰበት ሆነ። ዩናይትድ ስቴትስ በተራበሸ ሁኔታ የወጣችበት እንዲሁም 13 አሜሪካውያን ጨምሮ ወደ 200 የሚደርስ ሰው የተገደሉበት የሽብር ጥቃቶች የተካሄዱበት ሆኖ አብቅቷል። የፔንታገን ሪፖርተራችን ካርላ ባብ ያጠናቀረችውን ደረጀ ደስታ እንደሚከተለው ያቀርበዋል።
ፕሬዚደንት ባይደን ለፔንታገን አባላት ሲናገሩ አልቃይዳ በአፍጋኒስታን ከተሸነፈ ረጅም ጊዜ በመሆኑ ወታደሮቻችንን ወደ ቤታቸው መመለስ ይገባናል ብለው ነበር። የፔንታገን ቃል አቀባይ ጆን ከርቢ እንዲህ ይላሉ።
በእርግጥ ሰራዊቱ ወደ አፍጋኒስታን የተላከበትን ተልዕኮ ፈጽሟል። ያ ቦታ አሸባሪዎች እስከ መቼውም ሀገራችንን ለማጥቃት የሚጠቀሙበት መሸሸጊያ ወይንም የጥቃት ማቀናበሪያ ስፍራ እንዳይሆን ማድረግ ነበረ።
የአሜሪካ ጦር አፍጋኒስታንን ሲለቅ የአፍጋን አጋሮቹ ታሊባንን ይዋጋሉ በሚል ተስፋ ነበር። ይሁን እንጂ ባለፈው ነሐሴ የዩናይትድ ስቴትስ ወታደሮች በሐሚድ ዓለም አቀፍ አውሮፕላን ማረፊያ በኩል ገና መውጣት ከመጀመራቸው ታሊባኖች ወደ ካቡል በመግባት ሽብር መፍጠር ጀመሩ። አሁንም የፔንታገን ቃል አቀባይ ጆን ከርቢ
ብዙ ቀውስ ነበረ፣ ብዙ ዥንብርም ነበረ። የአፍጋኒስታን ፕሬዚደንት ራሳቸው እንኳ ብድግ ብለው አውሮፕላን ተሳፍረው አገሪቱን ለቀው ወጥተዋል። ይህ ይመጣል ብሎ ማንም የገመተ አልነበረም።
በዩናይትድ ስቴትስና አጋሮቿ ለ20 ዓመታት የሰለጠኑና የታጠቁ የአፍጋኒስታን ኃይሎች ከ20 ቀን ባነሰ ቀን ውስጥ ነው የወደቁት። ከነዚያ ውስጥ አንዳንዶቹ የምግብ የመሳሪያና የአየር ትራንስፖርት እጥረት መኖሩን ምክንያት አድርገዋል። በመላው አገሪቱ ያሉት የአካባቢው መሪዎች ራሳቸውን ከታሊባን ጋር ወዲያውኑ አስማምተው ሌሎቹ እጃቸውን እንዲሰጡ ወይም አገር ለቀው እንዲወጡ አድርገዋል። ፋውንዴሽንስ ፎር ዲፌንስ ኦፍ ዴሞክራሲ ከተባለ ተቋም ቶማስ ጆስሊን እንዲህ ይላሉ።
Despite being at war for 20 years in Afghanistan, nobody really knew anything. They didn't really understand US military leadership and political leadership didn't really
Afghanistan ውስጥ ለ20 ዓመታት በጦርነት ከመቆየት ውጪ ማንም ስለምንም ነገር የሚያውቁ ነገር አልነበረም። የዩናይትድ ስቴትስ ወታደራዊና የፖለቲካ መሪዎች አፍጋኒስታን ውስጥ ከማን ጋር እየተዋጉ እንደሆነ እንኳን በትክክል አልተረዱም። ታሊባንን አልተረዱትም፣ አልቃይዳን አላወቁትም። በሁለቱም መካከል ስለነበረው ግንኙነት እንኳን ምንም የሚያውቁት ነገር አልነበረም፣ አልገባቸውም።
ዩናይትድ ስቴትስ በጥቂት ሳምንታት ውስጥ 124,000 ሰዎችን አውጥታለች። ይሁን እንጂ የአወጣጡ ሂደት 13 አሜሪካውያንን ጨምሮ 200 ሰዎችን በገደለው ተከታታይ የእስላማዊ መንግስት የሽብር ጥቃት ተሸፍኖ ነበር። ከቀናት በኋላ ፔንታገን እስላማዊ መንግስት አራማጆችን ለማጥቃት ነበር የተላከው ያለው የድሮን ጥቃት 10 ሰላማዊ ሰዎችን ገድሏል። በዚህ መካከል ያወጣጡ ሂደት በመቶዎች የሚቆጠሩ አሜሪካውያንን በሺዎች የሚቆጠሩ አፍጋን አጋሮችን ወደኋላ የሚተው ሆነ። በሚቀጥሉት ወራት የሰብአዊ መብት ቡድኖች እንደሚሉት የዩናይትድ ስቴትስ አጋሮች ላይ የተካሄደው ግድያ ታሊባን አገሪቱን ከተቆጣጠረው የምጣኔ ሀብት ቀውስ ጋር ተያይዞ ቀጠለ። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ቢሮ ኃላፊ ማርቲን ግሪፍትስ እንዲህ ይላሉ።
የምጣኔ ሀብቱ ውድቀት ብዙ ቀውስ የሚያስከትል ከጠበቅነው በላይ ከባድና ፈጣን ነበረ። ክረምቱን በሰብአዊ እርዳታ ብቻ እንወጣለን ብለን አስበን ነበረ። አሁን ስናየው ግን ያ ብቻውን በቂ አይደለም።
የተባበሩት መንግስታት ድርጅት እንደሚለው በተወሰነች የአፍጋኒስታን አካባቢ ብቻ የነበረው እስላማዊ መንግስት ኮረሳን የሚባለው አሁን በእያንዳንዱ ክፍለ አገር ተስፋፍቷል። ዓለም አቀፍ የመንግስታቱ ድርጅት እንደሚለው እነዚህ ኃይሎች በታሊባንና በሰላማዊ ሰዎች ላይ የሚያደርሱት ጥቃት በዚህ ዓመት በ5 እጥፍ ጨምሯል። የአሜሪካ ባለስልጣናት የዩናይትድ ስቴትስን የሚያጠቃ አንዳች ሽብር ኃይል ከአፍጋኒስታን ቢነሳ በአካባቢው ካሉ አገሮች ሁሉ እየተነሱ ምላሽ ሊሰጡ የሚችሉበትን መንገድ ሁሉ እንደሚያመቻቹ በተደጋጋሚ አስታውቀዋል። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ አውስተን እንዲህ ይላሉ።
That's making sure that that we pay attention
to ጋት የሆኑ ነገሮችን ገና ከመነሻው እንከታተላቸዋለን። እያንዳንዱን ነገር አግልቶ በሚያዩ ትኩረታችን እንከተላለን።
ይሁን እንጂ አሁን የዩናይትድ ስቴትስ ጦር አፍጋኒስታን ውስጥ እየተካሄደ ያለውን ነገር የማየት ብቃቱ በፊት ከነበረው ከአንድ እስከ 2% ብቻ ወደ መሆን ወርዷል። የአሜሪካ ማዕከላዊ ጦር አዛዥ ለአሶሺየትድ ፕሬስ እንደተናገሩት ያንን ተልእኮ ተግባራዊ ማድረጉ አሁን እንዲያውም ይበልጥ አስቸጋሪ አድርጎታል። በታሊባኖች አመራር የወደፊቱ እጣቸው ምን ሊሆን እንደሚችል ለአፍጋኒስቶቹ ግልጽ አይደለም። በአፍጋኒስታን የቀድሞ የዩናይትድ ስቴትስ መልእክተኛ ዛልሚ ካሊል ዛድ እንዲህ ይላሉ።
There are mixed signals, some positive, some not. So we hope that it becomes all positive. The alternative is repetition of the past.
አንዳንድ ጥሩ ምልክቶች አሉ። አንዳንዶቹ ጥሩ ናቸው፣ አንዳንዶቹ ደግሞ አይደሉም። ሁሉም መልካም እንደሚሆን ግን ተስፋ እናደርጋለን። ካለበለዚያ አማራጩ ከዚህ በፊት የነበረውን የአፍጋን ህዝብን ሰቆቃ መድገም፣ በአገራቸው ጉዳይ የውጭ ጣልቃ ገብነትን መፍቀድ ይሆናል።
ዓለም ታሊባን የሰብአዊ መብትን አክብሮ አፍጋኒስታንን በሚገባ ያስተዳድር ይሆን በሚል የሚሆነውን እየተከታተለ ነው። ምናልባትም አሸባሪዎቹን እንደገና አሸንፈው የምዕራቡን ዓለም ለማጥቃት እቅድ የሚያወጡበት ቦታ ከሆነ በሚል።
ዩናይትድ ስቴትስ ባለፈው አመት ባካሄደችው ምርጫ አሸንፈው 46ኛ ፕሬዝዳንቷ ሆነው የተመረጡትን የጆ ባይደንን ድል ባለመቀበል ልክ የዛሬ አመት ታህሳስ 28 በተወካዮች ምክር ቤቱ ላይ የተፈጸመው ጥቃት አንደኛ አመት እየታሰበ ነው። በኮንግረሱ ላይ በተካሄደው ወረራና ጥቃት ውስጥ ተሳትፈዋል የተባሉ 725 ሰዎች ተይዘው ታስረዋል። በእለቱ ስለተከሰተው ሁኔታና ስለ ድርጊታቸውም በተለያዩ ወንጀሎች የተፈረደባቸው ሰዎች ከአንድ አመት በኋላ እየተናገሩ ናቸው። ፕሬዚደንት ጆ ባይደን እና ምክትላቸው ካማላ ሃሪስ በምክር ቤቱ ላይ የተፈጸመው ጥቃት በእንደራሴዎችና በአሜሪካ ዲሞክራሲ እንዲሁም በሕገ መንግስቱ ላይ ያሳደረውን ጫና የዳሰሱ ንግግሮችን አድርገዋል። በሕገ መንግስታችን ላይ ትልቅ ስጋት ተጋርጦበታል ብለዋል ፕሬዚደንቱ። ምክትል ፕሬዚደንት ካማላ ሃሪስ ደግሞ የምርጫው ጥይትን ለመቀልበስ እስከ መሞከር ያደረሰን ሁኔታ የሚያሳየው ዴሞክራሲ እጅግ ስስና ተሰባሪ መሆኑን ነው። ካልተንከባከብነውና ካልተበቅነው ይወድቃል ሲሉ አሳስበዋል። በዘጋቢዎቻችን የተጠናከሩ ዘገባዎችን ኤደን ገረመው ለአብይ ርዕስ እንደሚከተለው አቀናጅታለች።
ልክ የዛሬ አመት ታህሳስ 28 2013 የፕሬዝዳንት ዶናልድ ትራምፕ ደጋፊዎች በዩናይትድ ስቴትስ የተወካዮች ምክር ቤት ላይ ጥቃት አደረሱ። አሁን ላይ ከእነዚህ ውስጥ ከ725 በላይ የሚሆኑት በተለያዩ ወንጀሎች ተከሰው ታስረዋል። ከነዚህ ተከሳሾች መካከል አንዱ የሆነውና ከፍሎሪዳ የመጣው ሮበርት ኮት ፓልመር የፖሊስ ባልደረባ ላይ አደገኛ በሆነ መሳሪያ ጥቃት በማድረስ የእሳት አደጋ ማጥፊያ በፖሊሶች ላይ በመርጨት እንዲሁም ሲሊንደር በመወርወር ወንጀል ተከሶ ጠንከር ያለ የአምስት ዓመት ፍርድ ተበይኖበታል። የአሜሪካ ድምጽ ከፓልመር ጋር ለመነጋገር ቀጠሮ ይዞ የነበረ ቢሆንም ፓልመር በእስር ቤት ውስጥ ኮቪድ በመያዙ ለይቶ ማቆያ ውስጥ ገብቷል። ይሁንና ፓልመር ከፍርዱ በፊት ለዳኛው በላከው ደብዳቤ ላይ የቀድሞውን የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕንና አማካሪዎቻቸውን ለጥፋቱ ወንጅሏል።
ምርጫው እንደተሰረቀና እኛም ለዚህ በመቆም አምባገነንነት እንድንዋጋ የሐሰት ትርክታቸውን ሲግቱን ነበር።
ፊሊፔ ማርኩዝ የተሰኘው ሌላው በካፒቶል ሂል የህዝብ ተወካዮች ምክር ቤት ተገኝቶ የነበረና ከፍሎሪዳ የመጣ ያመጹ ተሳታፊም የሴኔተሮቹን ቢሮ ለመቆጣጠርና በዚህ አመጽ ላይ ለመሳተፍ ያነሳሳው ስለ ህገ ወጥ የሰዎች ዝውውር የሰማቸው ሐሰተኛ ትርክቶች ናቸው ይላል። ማርኩዝ የተከለከለ ቦታን ጥሶ መግባቱ ስህተት እንደሆነ በህግ ፊት ያመነ ሲሆን የ18 ወራት አመክሮ ጊዜ ተበይኖበታል። ለአሜሪካ ድምጽ በላከው ደብዳቤ ላይም ይህን ስህተት የሆነ ታሪኬን ወደ ኋላ መተው ፈልጋለሁ ብሏል። ፊሊፔ ማርኩዝ
እኔ ለዩቲዩብ አምዴና በመሰራቸው ነገሮች ላይ የወግ አጥባቂዎቹን አመለካከት በማሳየት ለመታወቅ ነበረ በቦታው የተገኘሁት። ሁኔታዎች ግን አስከፊ ነበሩ።
በጆርጅ ዋሽንግተን ዩኒቨርሲቲ ውስጥ ጽንፈኝነትን የሚያጠኑት ጆን ሉዊስ የዛሬ አመት ወደ ካፒቶል ሂል ያመሩ ተከሳሾችንና ጉዳይ በአጽንኦት ይከታተላሉ። ጆን ሉዊስ
እድሜያቸው ከ18 እስከ 80 የሚደርሱ ተከሳሾች አሉ። ከውበት ባለሙያ እስከ ነጋዴ፣
ከሳት አደጋ ፖሊስ እስከ ህግ አስከባሪ ወታደር በተለያዩ የህይወት መንገዶች ላይ ያሉ ሰዎችን ታገኛላችሁ።
ከ80 በመቶ በላይ የሚሆኑት ተከሳሾች መረጃ የተሰባሰበባቸው ከራሳቸው የማህበራዊ ሚዲያ ለጥፎችና ጽሁፎች ነው።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በፕሮዲውሰሯ ብርሃን ኃይሉ፣ በምሽቱ ፕሮግራም ዋና አዘጋጅ ጽዮን ግርማና በሁሉም ስፍራ ባሉ መላ ባልደረቦች ስም የምሰናበታችሁ ሰሎሞን አባተ ነኝ። አብራችሁን ስለቆያችሁ አመሰግናለሁ። እንኳን አደረሳችሁ በድጋሚ። በእኛ በኩል እባክዎ ራስዎን ከኮቪድ-19 ከሌሎችም በሽታዎች ከአደጋዎች ይጠብቁ። ሰላም ጤና ይስጥልኝ። በደህና አደሩ።